Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚሰሙት ዘገባዎች መካከል
ጦርነትን በማወጅ ነው የሚቆጠረው። ጦርነትን በማወጅ መሆኑን አውቆ ቆም ብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንን በወሰነበት ግን ፌዴሬሽን ምክር ቤቱ ጠቅላይ ሚኒስትሩን ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፉ።
የትግራይ ክልላዊ መንግስት ቃል አቀባይ ሊያ ካሳ ናቸው። ነገ ይደረጋል ተብሎ በሚጠበቀው የፌዴሬሽን ምክር ቤት አስቸኳይ ስብሰባ የክልሉ ተወካዮች እንዳይሳተፉ መወሰኑን አስመልክቶ በምሽቱ ማብራሪያ ይሰጣሉ።
ስልክ የሰራሁት ይለኛል ከርቀት ቦታ አንደኛውን አድርጌ ማውራት እንደምችል በዚህ የመጀመሪያ ሙከራ የሞከርኩት ይለኛል።
ወጣቱን የፈጠራ ባለሙያ ቃለ ዳዊት እስማለምን የሰማ ነው። የተለያዩ ሽልማቶችን ስላገኘባቸው ድንቅ የፈጠራ ስራዎቹ በምሽቱ ያጫውተናል። ሌሎች ጉዳዮችም ተካተዋል። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማሬ ድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ታስቃኝናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የትግራይ ክልል ተወካዮች ነገ በሚካሄደው የፌዴሬሽን ምክር ቤት አስቸኳይ ጉባኤ ላይ የጉባኤው አጀንዳው ስላልታወቀ በሚል እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገለጸ። በክልሉ የኮሮና ቫይረስን መዛመት ለመከላከል ተብሎ የወጣው የአስቸኳይ ጊዜ አዋጅም ለአራት ወራት እንዲራዘም ምክር ቤቱ ወስኗል። በጉዳዩ ላይ ምላሽ የተጠየቁት የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ የወልቃይትና የራያ ህዝብ የራሳቸውን እድል በራሳቸው እንዲወስኑ በትግላቸው ያረጋገጡትን የትግራይ ምርጫ ለመረበሽ በጣም ጥቂቶች በብር የተገዙ ሰዎች ያካሄዱት ነው በማለት ጉዳዩን አጣጥለውታል። ወይዘሮ ሊያ በክልሉ የሰብአዊ መብት ጥሰት አለ የተባለው ከሀቅ የራቀና ለህዝብ ንቀት ያላቸው እኛ እናውቅልሃለን በማለት ረብሻ ለመፍጠር የሚያሰዩ ሰዎች እንዲህ የሚሉትም ሲሉ አክለዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ደቡብ ሱዳን ለሚገኘው የተባበሩት መንግስታት ሚሽን ኡንሚስ በኮንትራት የሚሰራ ፓንኮርፕ ኩባንያ የቀድሞ ተቀጣሪዎች የተቃውሞ ሰልፍ አድርገው ቦር ከተማ የሚገኘው የድርጅቱን መስሪያ ቤት ለሁለተኛ ቀን ዘግተውታል። ሰራተኞች በደል ተፈጽሞብናል፣ ያለ አግባብ ከስራችን ተባረናል ብለው ለተቃውሞ መውጣታቸውን ገልጸዋል። አንድ የመንግስታቱ ድርጅት ሚሽን ባለስልጣን እንዳሉት ከ60 የሚበልጡት ተቃዋሚዎቹ የመንግስታቱ ድርጅት ተልእኮ ግቢ መግቢያ በሮችን ዘግተው በመያዛቸው መደበኛ ስራ ተስተጓጉሏል። ፓንኮርፕ ያስቀረብንን ደሞዛችንን ይክፈለን ብለው ተቃዋሚዎቹ የጠየቁ ሲሆን ኩባንያው በጉዳዩ ዙሪያ አስተያየት ለመስጠት ፈቃደኛ አልሆነም። በማሊ ከሁለት ሳምንታት በፊት ስልጣን የተቆጣጠረው ወታደራዊ ደርግ በመጪዎቹ ቅዳሜና እሁድ በስልጣን ሽግግር ጉዳይ ንግግር እንደሚጀምር አስታወቀ። ድርድሩን ከፖለቲካ ፓርቲዎች፣ ከህዝባዊ ድርጅቶችና ፕሬዝዳንቱ ኢብራሂም ቦባካር ኬታ ከስልጣን እንዲወርዱ የገፋውን ተቃውሞ የመራው የጁን ፊፍስ እንቅስቃሴ ከተባለ ቡድን ጋር እንደሚካሄድ ነው ያስታወቀው። ነገ ቅዳሜና እሁድ የሚካሄደው ንግግር የሽግግሩን አቅጣጫ የሚተልም ይሆናል ሲል አንድ የወታደራዊው ደርግ ቃል አቀባይ ገልጿል። የወታደራዊው ደርግ ከዚህ ቀደም ከሶስት ዓመታት በኋላ ስልጣን ለሽግግር መንግስት እናስረክባለን ሲል አስታውቆ ነበር። የምዕራብ አፍሪካ ሀገራቶች የኢኮኖሚ ማህበር ኤኮዋስ አይሆንም፣ አሁኑኑ ስልጣን ለሲቪላዊ አስተዳደር አስረክቡ፣ ከአንድ ዓመት በኋላም ምርጫ መካሄድ አለበት ሲልም አስታውቋቸዋል። የተባበሩት መንግስታት የህጻናት መርጃ ዩኒሴፍ ማናቸውም ሀገር የክትባት ተደራሽነት እንዳይቀርበት ለማድረግ በቀጣዮቹ ሁለት ዓመታት የኮቪድ-19 ክትባቶችን ከሚሰሩ ኩባንያዎች የመግዛትና የማከፋፈል ሂደት ኃላፊነቱን እንደሚመራ አስታወቀ። ዩኒሴፍ እና የዓለም የጤና ድርጅት በጋራ ሆኖ እስካሁን በግዝፈቱና በፍጥነቱ ወደር የሌለው የሚሆነውን ክትባት የማዳረስ መርሃ ግብር እንደሚመሩ አስታውቀዋል። ዩኒሴፍ በትላንትናው ዕለት ባወጣው መግለጫ ኮቫክስ በሚል በእንግሊዝኛ አጽሮት የሚጠራው መርሃ ግብር ለ92 የዝቅተኛና የመካከለኛ ገቢ ሀገራቶች ክትባቶችን እኩል ለማዳረስ የታለመ መሆኑን ገልጾ በመርሃ ግብሩ ላይ 76 ባለጸጋ ሀገራቶች ሊሳተፉ መስማማታቸውንም ጨምሮ አስታውቋል። ዩናይትድ ስቴትስ መርሃ ግብሩን የሚመራው ለቻይና ወገንተኛ ብላ የምትከሰው የዓለም የጤና ድርጅት በመሆኑ አልሳተፍም ስትል በዚሁ ሳምንት ውስጥ አስታውቃለች። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ዘገባዎቻችን እናቅና። የትግራይ ክልል ምክር ቤት የክልሉ ተወካዮች በነገው ዕለት ይደረጋል ተብሎ በሚጠበቀው የፌዴሬሽን ምክር ቤት አስቸኳይ ስብሰባ ላይ እንዳይሳተፉ መወሰኑ ተሰምቷል። ይህን የተመለከተው ዘገባ ቆየት ብሎ ይደመጣል። ከዚያ በፊት ግን አንድ በሰራቸው ድንቅ የፈጠራ ስራዎች በተደጋጋሚ ለሽልማት የበቃ ወጣት እናስተዋውቃችሁ። ቃለ ዳዊት እስማ ዓለም ይባላል። በባህር ዳር ከተማ ነዋሪ ነው። ከፈጠራ ስራዎቹ መካከል በዋናነት የሚጠቀሱለት የዶሮ እንቁላል ማስፈልፈያ ኢንኩቤተር፣ የትራፊክ መብራትና ሙሉ ለሙሉ በሀገር ውስጥ የተመረተ የፀሐይ ኃይል መሰብሰቢያ ወይንም ሶላር ፓነል ይገኝበታል። ቃለ ዳዊት በተለያዩ ውድድሮች ላይ የሚሳተፈው ያለበትን የበጀት እጥረት ለማሟላት እንደሆነ ለኤደን ገረመው ነግሯታል።
ቃለ ዳዊት እስመ ዓለም ለኤሌክትሮኒክስ እቃዎችና ለቴክኖሎጂ ፍቅር ያደረበት ከልጅነቱ ጀምሮ እንደሆነ ይናገራል። ለዚህ ፍቅሩ ማስታገሻ የሆነው ዘንድም መምህር የነበሩት አባቱ በሰፈራቸው ወደሚገኙ ሬዲዮና የኤሌክትሪክ እቃ ጠጋኞች እየወሰዱ ያስፈልገኛል ያላቸውን ሁሉ በመግዛት ያግዙት እንደነበርም ያስታውሳል። የብዙ ፈጠራዎች ውጤት ባለቤት የሆነው ቃለ ዳዊት የሰባተኛ ክፍል ተማሪ እያለ ለመጀመሪያ ጊዜ የሰራውን የፈጠራ ስራ እንዲህ ያስታውሳል።
ለመጀመሪያ ጊዜ የሰራሁት ብዬ የማስታውሰው በዚህ ለኢኖቬሽን ቅርብ ሆኜ ሳስበው እዚህ ይለኛል። ወደ 78ኛ ክፍል ስደርስ በደንብ የማስታውሰው የቴሌቪዥኖች የድሮ ወክማን የምንላቸው ወይም ደግሞ ይህን ቴፕ ካሴት እየወሰዱ በኪስ ተይዘው ባትሪ ቻርጅ እየተደረጉ ቴፕ የምታዳምጭባቸው እንዳሁን ሲዲ ፕሌየር ምናምን ስላልነበረ እነዛ ስለነበሩን እነሱን አወጣጥቼ ስልክ የሰራሁት እዚህ ይለኛል። ስልክ በቃ ከዚህ ቦታ አድርጌ ከርቀት ቦታ አንደኛውን አድርጌ ማውራት እንደምንችል በዛ የመጀመሪያ ሙከራ የሞከርኩት ትዝ ይለኛል። ከዛ ከፍ እያልኩ ሲሄድ ትልልቅ እንትኖችን ሁሉ መሞከር የሻይ ማፊያዎችን ሁሉ መሞከር ጀመርኩ ማለት ነው።
እድሜው ከፍ ሲል ወደ ባህር ዳር መጥቶ በብሉ ናይል ዩኒቨርሲቲ እና በባህር ዳር ዩኒቨርሲቲ የኮምፒውተር ሳይንስ ትምህርቱን የተማረ ሲሆን በአሁን ሰዓትም በባህር ዳር የቴክኖሎጂ ኢንስቲትዩት ውስጥ ያስተምራል። ቃለ ዳዊት ጎን ለጎን የፈጠራ ስራውን ገፍቶበት የዶሮ እንቁላል ማስፈልፈያ ኢንኩቤተር፣ የትራፊክ መብራት እና ሌሎችም ፈጠራዎችን የሰራ ሲሆን በዋናነት ግን በሚኖርበት ማህበረሰብ ውስጥ ያለውን የኃይል አቅርቦት እጥረት ችግር ለመቅረፍ ሙሉ ለሙሉ በሀገር ውስጥ በራሱ የተሰራ የታዳሽ የፀሐይ ኃይል ወይም ሶላር ፓነል ሰርቶ ለተለያዩ ውድድሮች አቅርቦ አሸንፏል። ቃለ ዳዊት ያሸነፈባቸውን ውድድሮች ለመሳተፍ የተገደደው የፈጠራ ስራውን በሰፊው ለገበያ ለማቅረብ ያለበትን የገንዘብ እጥረት ችግር ለመቅረፍ መሆኑንም አክሎ ያብራራል።
ብዙ ውድድሮች ጋር ተወዳድሬያለሁ። የተወዳደርኩበት ዋናው ምክንያቴ ደግሞ አንደኛ ወደ ቢዝነሱ መግባት ስፈልግ በእኛ ሀገር ብዙም ያልተለመዳል። ጀማሪ የቢዝነስ ሀሳብ ይዘሽ ስትሄጂ ብዙ ነገሮች እጥረት ይገጥሙሻል። ከዛ ውስጥ ካሽ አንዱ እጥረት ነው ማለት ነው። እነዚህን ነገሮች በምን ማሟላት አለብኝ ብዬ በማስብበት ውድድሮች ጋር መሳተፍ የጀመርኩኝ፣ ምክንያቱም እኛ ሀገር ፋይናንስ ተቋማት አይዲያ ይዘሽ ፋይናንስ አያደርጉሽም ወይም ፓርትነር ልፈልግ ብትይ ይህን ወይም ኢኖቬሽን ብዙን ጊዜ ገንዘብ ሰጥቶሽ አብረን እንሰራለን ትልቅ ካምፓኒ እንገነባለን የሚል ሰው ስለሌለ ውድድሮችን እንደ አማራጭ ወሰድኳቸው ማለት ነው። ውድድሮች ትልልቅ ውድድሮች የምላቸውን ተወዳደርኩኝ። በሶላር ሆም ሲስተም የሚባሉ ወይም በቃ ኃይል የሚሰሩ የቤት ውስጥ መብራቶችን አምርቶ ወደ ገበያ ውስጥ ለመግባት እና የትራፊክ ሲስተሞችን ከእነዚህ ውስጥ የመጀመሪያው ለእኔ ስራዬን ያስተዋወቀ ብዬ የማስበው የሚኒስትር ኦፍ ኢኖቬሽን የሚያወጣው በሀገር ደረጃ የተዘጋጁ የኢኖቬሽን የቴክኖሎጂ ውጤቶችን የሚሸልመው ስድስተኛው ዙር የጎልድ ሜዳሊያ ተሸላሚ ነበርኩ። በጣም በሀገር ደረጃ ስራ ለሰሩ ሰዎች የሚበረከት ማበረታቻ ማለት ነው። በዛ ስራዎችን ተቀባይነት አገኘው ማለት ነው። በሚኒስትር ደረጃ ነው በፕራይም ሚኒስትር ደረጃ ሽልማት ነበረ። ያ ደስ የሚል ማነቃቃት እንደኔም ፈጠረልኝ። ከዛ ደግሞ የተለያዩ ድርጅቶች ጋር የሚያወጧቸውን ኮሎች እያየው መወዳደር ቻልኩ ማለት ነው። ቶታል ኢትዮጵያ ስታርታፕ አውጥቶ ነበር የ2016 ሶስተኛ ደረጃ ጨረስ። ኢሲአይቲ የሚባልም ድርጅት አለ። ያው መጨረሻ ላይ ፕሮጀክቱን ፌል አረገ። እኔም አንደኛ ዊን ባረግም ጊዜ ያደረጉትን አማውንት እንኳ ማግኘት አልቻልኩም ማለት ነው እንጂ እዛም ላይ የመጀመሪያ ሁኜ አጠናቀኩኝ።
የፈጠራ ባለሙያው ቃለ ዳዊት የሚሰራቸው የፈጠራ ስራዎች ያላቸውን ጠቀሜታዎችም ከወደፊት ህልሙ ጋር በማያያዝ እንዲህ ይገልጻል።
የምሰራቸው ቴክኖሎጂዎች በማህበረሰቡ ዘንድ በሰፊው አምርተን ወደ ገበያ ብንገባ አንደኛ በሀገር ደረጃ ሰፊ የሆነ ኢኮኖሚ ተጽዕኖ መፍጠር እንችላለን። ለምሳሌ ሲል ከ135 ያላነሱ የስራ እድሎች መፍጠር እንችላለን። የካሽ ችግራችንን የሚፈታልን አካል ብናገኝ ማለት ከዛ 135 ሰዎችን ቀጥታ የስራ እድል እንፈጥራለን። እነዚህን አምርተን ደግሞ ወደ ገበያ በምንገባበት ጊዜ በ5 ዓመት እቅድ ውስጥ ከ20,000 በላይ ምርቶችን እናመርታለን ነው እቅዳችን። 20,000 ምርቶችን በምናመርትበት ጊዜ ከ100,000 ሰው በላይ የንጹህ ኢነርጂ ተጠቃሚ ይሆናል። ምክንያቱም በአሁኑ ሰዓት የገጠሩ ማህበረሰብ መብራት ለማግኘት እንኳን ኩራዝ እያበራ ነው ያለው፣ እንጨት እያነደደ ነው ያለው ከሰል። ስለዚህ በጤና ውስጥ የሚመጣውን ችግር ማየት እንችላለን ማለት ነው። በደንበኞች ደረጃ ደግሞ እኛን እቃ ከገዙልን ለ2 ዓመት የምንሰጠው እውነተኛ ዋስትና ይሆናል ማለት ነው። ብራንድ ትጠነቀቂያለሽ ለብራንድሽ። ስለዚህ የእኛ ምርት 2 ዓመት ዋስትና ሰጠን ከሆነ እውነተኛ የ2 ዓመት ዋስትና ነው የምንሰጠው ማለት ነው። ስለዚህ በ2 ዓመት ውስጥ ችግር እንኳ ቢገጥማቸው በሲስተሙ ልከውት ተጠግኖም ወይም ተቀይረው ይመለስላቸዋል ማለት ነው። ስለዚህ ለከፈሉት ዋጋ ጥሩ መስተንግዶ ያገኛሉ ማለት ነው። እንደ ሀገር ደረጃ ደግሞ ከውጭ ሀገር የሚመጣውን ያለቀለትን የሶላር ሲስተም የውጭ ሀገር ምንዛሬን በጣም ማስቀረት እንችላለን። በትንሹ ከ60% እስከ 75% ድረስ ማስቀረት እንችላለን ማለት ነው። ሮ ማቴሪያሎችን ስለምናመጣ ግን እስከ 75% ድረስ ማስቀረት እንችላለን። ሙሉ በሙሉ ግን ኦፕሬት አድርገን መስራት ስንጀምር 80-85% ማስቀረት እንችላለን ማለት ነው። እና ዘርፈ ብዙ የሆኑ ጠቀሜታዎች አሏቸው። ትልቅ ህልም ያደረኩት በኢትዮጵያ ዲዛይን የተደረጉ በኢትዮጵያ የተመረቱ የኤሌክትሮኒክስ ምርቶች በእያንዳንዱ ቤት ውስጥ እንዲገቡ እጅግ በጣም ነው የምመኘው ማለት ነው።
የቴክኖሎጂና የፈጠራ ስራውን ለማስፋፋትም 2 ተግዳሮቶች እንዳሉበት ቃለ ዳዊት ያስረዳል።
በስራዎቼ ውስጥ 2 መሰረታዊ ችግሮች ይገጥማሉ። ያው እንዲህ አይነት ስራ ሰራለሁ ብሎ የሚያስብ ሰው አንደኛው የክህሎት ማነስ ሊሆን ይችላል። በቂ ልምድ ከሌለው አንድ ሰው ያን ነገር በጥሩ ሁኔታ መስራት ያቅተዋል። ለምሳሌ በእኔ ሁኔታ ስመጣ ሁልጊዜም አንድን ሙያ የምታገኙ በትምህርት አይደለም ወይ በልምድ ነው የሚሆነው፣ ወይ አንቺ በሙከራ ሄደሽበት ታገኘዋለሽ፣ ወይም ደግሞ የሚያውቁ ሰዎች ትንሽ ስልጠና ሰጠች ስለዛ ነገር እውቀት ማግኘት ይቻላል ማለት ነው። እና አንዳንዴ ያው የዲጂታል ኤሌክትሮኒክስ ዲዛይን ላይ ስላለሁኝ እኔ አንዳንድ ቻሌንጆች አሉ እኔ ብቻዬን የማልፈታቸው እና ከሌሎች ጋር አብሬ መስራት የሚያዋጣኝ ወይም ደግሞ ሌሎች እኔን አስተምረኝ እንዲሄድ እነሱ እንደ ትልቅ የእውቀት ጋፕ አያቸዋለን። ግን እኔ አሁን ባለሁበት ሁኔታ የምችለውን ያህል ክህሎት ጊዜ እየሄድኩኝ ነው ያለሁት ማለት ነው። በሁለተኛ ደረጃ ደግሞ ያወቅኩትን ጨርሼ ወደ ዴቨሎፐር እና ሰሪቼ የማህበረሰቡን ችግር በትንሹ መቅረፍ እየቻልኩኝ በሰፊው መስራት የማልችልበት አንደኛው መንገድ ደግሞ የካሽ ችግሮች አሉ ማለት ነው። እነዚህን 2 ነገሮች በምችለው መጠን እያጣጣምኩ ለማለፍ ጥረት አደርጋለሁ። ዋናው ትልቁ ህልሜ የልጅነት ህልሜን መሬት ላይ አውርጄ ማየት ነው ማለት ነው።
ቃለ ዳዊት እስማለም አሁን ላይ ከማስተማሩ ጎን ለጎን የራሱን የመስሪያ ቦታ ወርክሾፕ ከፍቶና 3 ሰራተኞችን ቀጥሮ እየሰራ የሚገኝ ሲሆን ወደፊት ፈጠራዎቹን በማሳደግ ወደ ትልቅ ኩባንያነት የመሻገር ህልም እንዳለውም ተናግሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። እያዳመጣችሁን ስለሆናችሁም እናመሰግናለን። በፌዴሬሽን ምክር ቤት የትግራይ ክልል ተወካዮች የጉባኤው አጀንዳ ስላልታወቀ በሚል ነገ በሚካሄደው የምክር ቤቱ አስቸኳይ ጉባኤ ላይ እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። ሙሉጌታ ጽባ ከመቀሌ ዝርዝር ጉዳዩን ይነግረናል።
የትግራይ ክልል ምክር ቤት 5ኛ ዘመን 10ኛ አስቸኳይ ጉባኤውን ዛሬ በቪዲዮ ኮንፈረንስ አካሂዷል። ምክር ቤቱ ያካሄደውን ስብሰባ አስመልክቶም ለአሜሪካ ድምጽ ማብራሪያ የሰጡት የክልሉ የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የሀገሪቱ የፌዴሬሽን ምክር ቤት ለነገ ነሐሴ 30 2012 ዓ.ም ምረት በጠራው አስቸኳይ ስብሰባ ላይ መወያየቱ ተናግረዋል። የክልሉ ካቢኔ የፌዴሬሽን ምክር ቤት ነገ በሚያካሄደው አስቸኳይ ስብሰባ የትግራይን ምርጫ ለማደናቀፍና ለማስቆም ውሳኔ ከመስተላለፍ እንዲቆጠብ ብሎ ትናንት ያወጣው መግለጫ ምክር ቤቱ እንደደገፈው ኃላፊው አገልጸዋል።
የትግራይ ምርጫ ዙሪያ የማንም ፍቃድ አያስፈልግም። ፈቃድም ከልካይም አካል ቢኖር የትግራይ ህዝብ ራሱ ነው። በዚህ ምርጫ የማንም ጣልቃ ገብነት አያስፈልግም። በዚህ ከጣልቃ ገብነታችሁ ራሳችሁ እጃችሁ በተሰበሰቡ የሚል አንድ ማስጠንቀቂያ ውሳኔ ተላልፈዋል። ሁለተኛ፣ በትግራይ ምርጫ ዙሪያ ላይ የሚወሰኑ ውሳኔዎች ካሉ በዚህ ፌዴሬሽን ምክር ቤት ታሪካዊ ስህተት እንዲሰማ አይደለም፣ በትግራይ ህዝብ ዘንድና በትግራይ መንግስት ዘንድ ጦርነት እንደማወጅ ነው የሚቆጠረው። ጦርነት እንደማወጅ መሆኑን አውቆ ቆም ብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንን በወሰነበት ግን ፌዴሬሽን ምክር ቤቱ ኢቨን ጠቅላይ ሚኒስትሩም ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፍ ነው። የኢትዮጵያ ብሔር ብሔረሰቦችን በዚህ ውሳኔ ታሪካዊ ውሳኔ ለትግራይ ህዝብ በቀኑ የተለያዩ ጥቃቶች ለመሰንዘርም ይሁን እርምጃ ለመውሰድ በሚወሰኑ ውሳኔዎችም እጁ መሰብሰብ አለበት፣ ቆም ብሎም ማሰብ አለበት። በዋነኝነት በንቃት ሊከታተለው የሚገባው ደግሞ የትግራይ ህዝብ ነው። እዚህ የትግራይ ህዝብ በመስዋዕቱ የከፈለው መብት ያጎናጸፈው ነው ተጋራ እንዲደረግልኝ ብሎ ትግል እያደረገ ያለው። አሁንም ምርጫችን ለማደናቀፍ በሚደረጉ ማንኛውም እርምጃ ቢኖርም ያንን እርምጃ በብቃት ለመመከት ያንን እርምጃዎችን በንቃት እየመከትንም ምርጫችንም ለአንድም ሰከንድ እንደማናቋርጥ
የፌዴሬሽን ምክር ቤት ከዚህ ቀደም ሲያካሄዳቸው ለነበሩ ስብሰባዎች አባላቱና የቋሚ ኮሚቴ አባላት የመነጋገሪያ አጀንዳ ቀድሞ ይደርሳቸው እንደነበረ ወይዘሮ ላይ አስታውሰው የነገው አስቸኳይ ስብሰባ አጀንዳ ግን እስካሁን ግልጽ እንዳልተደረገ አመላክቷል። አጀንዳው ግልጽ እንዲሆን የፌዴሬሽን ምክር ቤት በደብዳቤ ቢጠየቅም መልስ አልሰጠም ብለዋል። በመሆኑም የትግራይ ክልል ተወካዮች በነገው የፌዴሬሽን ምክር ቤት አስቸኳይ ጉባኤ እንዳይሳተፉ የክልሉ ምክር ቤት በሙሉ ድምጽ መወሰኑ ኃላፊዋ ገልጸዋል።
ቋሚ ኮሚቴዎችም የማያውቁት አጀንዳ፣ የፌዴሬሽን ምክር ቤት አባላትም የማያውቁት አጀንዳ፣ ነገር ግን በዝግ ስብሰባ ከአንድ ከላይ በተሰሰ አጀንዳ ብቻ እንዲወያዩ እየተደረገ ያለው ማለት ነው። ዝግ የሆነበት ለምንድን ነው የሚለውን ነገር እንግዲህ የሆነ የተለየ ሌላ የኢትዮጵያ ብሔር ብሔረሰቦች ህዝቦች የማያውቁት ጥሩ የሆነ አጀንዳ ይዘው ለመንቀሳቀስ የሚፈልጉት ነገር አለ ማለት ነው። ስለዚህ በዚህ ደረጃ ከሆነ እንግዲህ ፌዴሬሽን ምክር ቤቱም እኛ እምነት ካጣንበት ቆይተናል። ምክንያቱም ፌዴሬሽን ምክር ቤቱ የተቀመጠለትን አላማ አይደለም እያሳካ ያለው። አጀንዳው ግልጽ እንዲሆንልን ጠይቀናል፣ እስካሁን ግልጽ አላደረገም። ስለዚህ አጀንዳ ባስታወቀና ህጋዊ ባልሆነ ስብሰባ ላይ ሀገር ለመበተንም ይሁን በህዝባችን ዘንድ ታሪካዊ ስህተት እንዲፈጸም በሚወሰን ውሳኔም ይሁን የእኛ በፌዴሬሽን ምክር ቤት የተወከሉ አካላት መሳተፍ የለባቸውም በሚልም በሙሉ ድምጽ ያጸደቀበት ሁኔታ ነው ያለው።
ከኮሮና ቫይረስ ወረርሽኝ ለመከላከል ተብሎ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ እንዲራዘም ምክር ቤቱ መወሰኑ ወይዘሮ ሊያ ተናግረዋል።
እስካሁን 5 ወር በአስቸኳይ ጊዜ አዋጅ ውስጥ ሆነን ወረርሽኙን ለመከላከል ዘርፍ ብዙ ስራዎችን ስንሰራ ቆይተናል። አሁን ደግሞ 5ኛ ወሩን በማገባደድ ላይ ስላለን አሁን በተጨባጭ ቫይረሱ ከአካባቢ ወደ አካባቢ እየተስፋፋ ባለበት ሁኔታ ውስጥ ሆነን እንዲሁም የዓለም ስጋት ሆኖ እየቀጠለ ባለበት ውስጥ ሆነን እንግዲህ ለመቆጣጠር የሚያስችል ለመከላከል የሚያስችል በቂ ዝግጅትና አጠቃላይ እንቅስቃሴ እያደረግን እንዳልሆነ በማየት ተጨማሪ የ4 ወር የአስቸኳይ ጊዜ አዋጅ እንዲራዘም ነው በአንድ ድምጸት አቁሞና በአብዛኛው ድምጽ ያጸደቀው ምክር ቤት ማለት ነው።
በትግራይ ክልል የፊታችን ሮብ ጳጉሜ 4 ምርጫ ለማካሄድ ዝግጅቶች እየተጠናቀቁ እንደሚገኙና ለ22 ቀናት የቆየው የምረጡ እንቅስቀሳ የተጠናቀቀ ሲሆን ምርጫ ሂደቱን ማንም አያስቆመውም ብለዋል የክልሉ መንግስት ቃል አቀባይ። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
በኢትዮጵያ የህዝብና የቤቶች ቆጠራ ሳይካሄድ መዘግየቱ ሀገሪቱ ለሚቀጥሉት 10 ዓመታት እንድትመራበት ታስበው እየተዘጋጀ በሚገኘው መሪ የልማት እቅድ ላይ ተጽዕኖ እንደሚያሳድር የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት አስታውቋል። የጥምረቱ ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ለአሜሪካ ድምፅ እንደተናገሩት በኢትዮጵያ በከፍተኛ ፍጥነት እየጨመረ ያለው የህዝብ ቁጥር ከኢኮኖሚ እድገቱ ጋር ካልተመጣጠነ ሀገሪቱን አደጋ ላይ ይጥላታል። ከአቶ ነጋሽ ጋር ቆይታ ያደረገችው ስመኝሽ ቆይ ናት።
በኢትዮጵያ በየአስር ዓመቱ የሚካሄደው የህዝብና ቤቶች ቆጠራ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በ2007 ዓ.ም ሲሆን አራተኛው የህዝብ ቆጠራ በ2017 መካሄድ ከነበረበት 3 ዓመታትን አስቆጥሯል። የህዝብና ቤት ቆጠራውን እንዲያካሂድ በተወካዮች ምክር ቤት ኃላፊነት የተሰጠው ኮሚሽን በተለያዩ የተፈጥሮና ሰው ሰራሽ ምክንያቶች እንዲሁም ብዙ ሰዎች ከአካባቢያቸው በመፈናቀላቸው ቆጠራውን ማካሄድ እንደማይችል በመግለጹ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባለፈው አመት ሰኔ ወር ላይ ቆጠራው ለሁለተኛ ጊዜ እንዲራዘም አድርገው ነበር። ኢትዮጵያ ሀገር አቀፍ የህዝብ ቆጠራውን አታካሂድ እንጂ የህዝቧ ቁጥር በከፍተኛ ደረጃ እየጨመረ መሆኑን ግን መረጃዎች ይጠቁማሉ። በተለያዩ የዓለም አቀፍ ድርጅቶች ትንበያ መሰረትም በአሁኑ ጊዜ የኢትዮጵያ ጠቅላላ የህዝብ ብዛት እስከ 110 ሚሊዮን እንደሚደርስ ይገመታል። የህዝብ ቁጥር በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ካለው ጉልህ ሚና አንጻር የህዝብና ቤት ቆጠራ ጊዜውን ጠብቆ አለመካሄዱ በሀገሪቱ ላይ እያደረሰ ስላለው ተጽዕኖ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥምረት ዋና ዳይሬክተር የሆኑትን አቶ ነጋሽ ተክሉን ጠይቀናቸዋል።
የህዝብ ቁጥር አለመካሄዱ ይኸው አሁን የአስር አመት ፕላን እየወጣ ነው። አስር አመት ፕላንሽ ስኬታማ ሊሆን እድል የሚያገኘው የህዝብ ቁጥሩ መነሻ አድርጎ ቢሄድ ነው። የፕላኑ ብቻ ሳይሆን አጠቃላይ እውነተኛ ታርጌቱን የሚመታ የልማት ስራ ልንሰራ ከሆነ የህዝብ ቆጠራ በጣም ወሳኝነት አለው። የት ላይ ኢንቨስት ላድርግ፣ ምን ያህል በጀት የሚለው አመለካከት ግልጽነት ሊመጣ የሚችለው የህዝብ ቁጥሩን በአግባቡ ስናውቀው ነው የሚል እምነት ነው ያለ።
የህዝብ ቁጥር እየበዛ በሄደ ቁጥር በተለይ ደግሞ መሰረታዊ ፍላጎቶችን የሚሰጡ ተቋማት በደንብ ሳይጎለብቱ ህዝብ ቁጥር በሚጨምርበት ጊዜ ያለው ተጽዕኖ ምን ይመስላል?
በጣም በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ከቤተሰብ ይጀምራል። አንድ ልጅ ያለውና አምስት ልጅ ያለው አዲስ አበባ ያለውን የመጓጓዣ የትምህርት ቤት ክፍያ አጠቃላይ ኑሮውን አሸንፎ ልጆቹን በጥሩ ሁኔታ ማሳደግ የሚያስችለው እድል እየጠበበ ፈተናው እየበረከተ ነው እየሄደ ያለው። ድሃው ላይ ስትመጪ ደግሞ የባሰ ከፍተኛ ችግር እየሆነ ነው። ስለዚህ የኢኮኖሚ እድገቱ አብሮ ከህዝቡ ቁጥሩ ጋር ማሳደግ ካልቻል፣ ክላይሜት ቼንጁም አሁን ይባስ ብሎ ደግሞ ኮቪድም ተጨምሮበት አብሮም የሰላም መደፍረስ ሲኖር ደግሞ የነበሩት የስራ እድሎች የኢንቨስትመንት እድሎች እየተዳከሙ ሲሄዱ የባሰ ችግር እየመጣ ኢኮኖሚውና የህዝብ ምጣኔው ሳይታረቁ የሚሄድበት ሁኔታ ከተፈጠረ አደጋ ውስጥ እየገባን የምንሄድበት እድል እየሰፋ ነው።
እንግዲህ ኢትዮጵያ ውስጥ በይፋ የህዝብ ቆጠራ ከተካሄደ 13 አመት ሆኖታል። ነገር ግን እንደ ባለሙያ በአጠቃላይ አሁን ያለው የስነ ህዝብ ሁኔታ ምን ይመስላል?
ስነ ህዝብ ስንል በገጠርም ከተማም የሚኖረው ህዝብ ደምረን ነው። በወሳኝ መልኩ ግን የገጠሩ ህዝብ ነው የሚበዛው።
ድህነት ማለት አንዱ መገለጫ ብዙ ልጆች መውለድ ነው። ለምን? የሴቷ መብት ባልተጠበቀበት፣ ድጋፍ ሰርቪሶች በደንብ ባልተጠናከሩበት፣ የእሷ የመወሰን መብት በላይ የወንዱ የበላይነት ያለበት ሶሻል ኖርም ባለበት የመውለድ ሁኔታ ተገዳም ይሁን ትዳሯም ውስጥ ሁና ይሁን በጣም ቁጥር የጨመረበት ሁኔታ እንዳለ ነው የሚያመላክተው። የህዝብ ቁጥሩ ባይቆጠርም ከሰማንያ በላይ ህዝባችን በገጠር እስከ ኖሮ ድረስ በገጠር ያለው ወሊድ ደግሞ ከፍተኛ ከመሆኑ ከከተማው ሲነጻጸር እስከሆነ ድረስ ይሄ ሁኔታ ብዙ ህዝብ ሊኖረን እንደሚችል እርግጠኛ ሁነን መገንዘብ ይገባናል።
ከተማዎች ላይ የሚታየው ፈጣን የህዝብ እድገት ምንድን ነው ምክንያቱ?
የሀገሪቱ ልማቶች የተሰባሰቡት አዲስ አበባ ነው። የስራ ፈጠራም ከፈለግሽ አዲስ አበባ ነው የምታዩ። የጉልበት ስራም የሁሉም አይነት እድሎች ያሉት አዲስ አበባ ናቸው። ከተሞቻችን በተመጣጣኝ አይደለም እያደጉ ያሉ። ስለዚህ ለተለያየ ስራ፣ ለትምህርት፣ ጊዜያዊ ጉብኝት ሁሉም የመጣ እዚህ ነው እየሰፈረ ያለው። አዲስ አበባ ላይ እነተኛ ቆጠራ ቢካሄድ ከአምስት ሚሊዮን በላይ እንጂ በታች መሆን አይችልም።
አሁን ካነሷቸው ሀሳቦች ጋር ተያይዞ እንግዲህ በእድሜያቸው በወጣት ተብለው በሚከለል እድሜ ክልል ውስጥ ያሉ ህብረተሰብ ክፍሎች ከሌላው ጋር ሲነጻጸር በጣም ከፍተኛውን ቁጥር ይይዛሉ እና ምናልባት የራሱም ኦፖርቹኒቲ ይኖረዋል። ተጽዕኖስ ምን ይመስላል?
ኢትዮጵያ የወጣት ህብረተሰብ መገለጫ ሀገር ናት። ከዜሮ አመት እስከ 30 አመት ከ71% ነን። እንደ ኢትዮጵያ አይነት ያሉ ወጣት ህብረተሰብ በጣም ወሳኝ በሆነበት ወጣቱ ላይ እንዴት ፕሮዳክቲቭ ላድርገው የሚለው ስራ ካልተሰራ ይሄ ወጣት ኦፖርቹኒቲ መሆኑ ቀርቶ አደጋ ሊሆን ይችላል። እንዴት ነው ወጣቱን ሪሊ ኢምፓወር የምናደርገው? ፖሊሲና ስትራቴጂዎቻችን የወጣቱን ህብረተሰብ ተጠቃሚነት፣ ተሳታፊነት የሚጠይቅ ወቅት ላይ ነን ያለን።
ኢትዮጵያ ውስጥ ያለው የስነ ህዝብ ፖሊሲ ምን አይነት ነው? በተለይ የህዝብ ምጣኔን በተመለከተ እንደ ኢትዮጵያ ደግሞ በጣም የወጣቱ ቁጥር ከፍተኛ በሆነበት ሀገር ላይ ያለው ፖሊሲ ምን ይመስላል? የፖሊሲ ችግር ነው ያለው ወይስ ያፈጻጸም ችግር ነው ያለው?
ሁለቱም ችግሮች አሉ። በመጀመሪያ ደረጃ ይሄን የፖፑሌሽን ከዲቨሎፕመንት የማስታረቅ አለማዊ ስትራቴጂ ከመበልጸጉ በፊት ኢትዮጵያ ፖሊሲዋን ያበለጸገችው በ1993 ዓ.ም ነው። አስቀድመን ማለት ነው። ስትራቴጂው በጣም የተዋጣለት ነበር። ከ1993 ከ2013 20 ዓመት አድርገዋል። ከዛ በኋላ አልወጣም አዲስ። ስለዚህ አንዱ ክፍተት ወጣት እያበረከትን በመጣንበት የፖፑሌሽን ቁጥራችን በጣም እየጨመረ በሄደበት ስነ ህዝብንና ልማትን አስታርቆ የሚሄድ ፖሊሲያችን በደንብ ትኩረት አግኝቶ ሌላ ፖሊሲ ስትራቴጂ ማውጣት ይገባን ነበር። በአፈጻጸምም ተመሳሳይ ችግር ነው ያለ። የህዝብ ቁጥር ኃይል የሚሆነው ፕሮዳክቲቭ የተማረ ብቁ ዜጋ ስነ ህዝብን ከልማት አስታርቆ የሚሄደው አፈጻጸም በትክክለኛ አቅጣጫው ስላልተፈጸመ በፖሊሲም ችግር ነበረን፣ በአፈጻጸምም ችግር ነበረን ማለት ነው።
ከፍተኛ የህዝብ ቁጥር መጨመር በህዝብ ኑሮ የዕለት ተዕለት ኑሮ ላይ የሚታዩ ተጽዕኖች ምን ይመስላሉ?
ትምህርት ቤቶች ከመቶ የማያንስ ተማሪ በአንድ ክፍል ነው። ከዛ በላይም ሊሆን ይችላል። ይህ ሁኔታ ጥራት ያለው ትምህርት እንዴት ልትሰጪ ያስችልሻል? ስለዚህ ትምህርትን አፌክት አድርጓል ማለት ነው የህዝቡ የምጣኔ እድገት። ይህን አምጥተሽ ወደ ከተማም ለአዲስ አበባ ባጀት የምትይዘው በየአመቱ 3.5 ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከ5 ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድ። ይሄ ደግሞ ከተማዋ ሰላም እንድታጣ፣ በየጎደናው የሚያድሩ ወጣቶች እንዲበዝባት ዘንድ ሳትስፋክሽኑ ይጎዳል ማለት ነው። የህዝብ ቁጥር ምጣኔ ከልማት ጋር መታረቅ ማለት አጠቃላይ ለሀገሪቷ የኢኮኖሚ እድገት ትልቁ ፈተና የህዝብ ቁጥሩ ምጣኔን አስታርቀን የምንሄድበት ፖሊሲን ስትራቴጂያችንን ፈትሸን በጣም በጣም ትኩረት ልንሰጠው እንደሚገባ የሚያመላክት ሁኔታ ነው ያለ ነው።
ኢትዮጵያ ከ2013 እስከ 2023 እንድትመራበት ታስቦ እየተዘጋጀ ያለው መሪ የልማት እቅድ አሁን ያለውን የህዝብ ምጣኔ ምን ያክል ያገናዘበ እንደሆነ ለማወቅ የፕላንና ልማት ኮሚሽንን በተደጋጋሚ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የህዝብ ቆጠራ አለመካሄዱ በአዲሱ የልማት እቅድ ላይ ተጽዕኖ እንደሚኖረው፣ ነገር ግን ከዚህ ቀደም በነበረው ግምት እቅዱን ማዘጋጀት እንደሚቻል የኮሚሽኑ ኮሚሽነር ዶክተር ፍጹም አሰፋ እቅዱን ይፋ ባደረጉበት ወቅት ገልጸው ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በጣም እናመሰግናለን። ኤልያስ አስማረ በቅንብሩ፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ደህና ደሩ።
Chili.